እግዚአብሔር አምላካችን የተመሰገነ ይሁን። ዛሬ መልእክቴ በማቴዎስ ወንጌል ምዕራፍ 17 ከቁጥር 1 እስከ 9 ላይ የተመሰረተ ነው። አስደናቂ ነው። ርዕሱን የተራራው ላይ መለወጥ ድንቅነትና መልእክት ነው የሚለው። እንትኔ ስላይዴ የተሳሳተ ነው። ስለዚህ እንደዚሁ ሄዳለሁኝ እና ሐሳቡ የሚጀምረው ከቁጥር አንድ ነው። ከስድስት ቀን በኋላ ኢየሱስ ጴጥሮስን ያዕቆብንና ወንድሙን ዮሐንስን ብቻቸውን ይዞ ወደ አንድ ትልቅ ተራራ አወጣቸው ብሎ ይናገርና የሆነውን ነገር ነው የሚናገረው። እና መልእክቴ የተራራው ላይ የነበረው መገለጥ አስደናቂነትና መልእክቱ ነው። በአዲስ ኪዳን ታሪክ ውስጥ ከተከሰቱ ክስተቶች አንዱ በተራራው ላይ ጌታ ኢየሱስ የመለወጡና ያም እውነተኛ ታሪክ በሦስቱ ደቀ መዛሙርት በተለይ በጴጥሮስ፣ በያዕቆብ እና በዮሐንስ በዓይን የታየ መሆኑ ነው እና የሚገርም ነው። እንደምታውቁት አዲስ ኪዳን ላይ የተከሰቱ ክስተቶች በጣም ብዙ ናቸው። ከተከሰቱ ክስተቶች እንደ ታሪካዊ እና በየዓመቱ መከበር ያለባቸው ክስተቶች የጌታ ኢየሱስ ልደት፣ እንዲሁም ደግሞ ስቅለቱ፣ እንዲሁም ደግሞ ትንሣኤው ናቸው። ይሄኛው የጌታ ኢየሱስ ክርስቶስ የተራራው መገለጥ በፕሮቴስታንት አማኞች ዘንድ ብዙ አይከበርም። ቀኑን በማስታወስ አይዋልም። ግን ኦርቶዶክሶችና ካቶሊኮች የሆኑ የሩቅ ምስራቅ ኦርቶዶክሶች በጣም በትልቅ ደረጃ የሚያከብሩት በዓል ነው እና እኛም ኢትዮጵያ ውስጥ የደብረ ታቦር ተራራ ላይ የሆነው ነገር ተብሎ ለምሳሌ ቡሄ ከቡሄ ጋር የተያዘው በዓል እንደሆነ አስባለሁ። ነገሩ በጣም አስደናቂና ጠቃሚ ትምህርቶች አሉበት። የተራራው ላይ መለወጥ ድንቅነቱና መልእክቱ ግን ምን ላይ ነው የሚለውን ነገር ማሰብ በጣም ጥሩ ነው እና እኔ ይህንን እንድናስብ በሕይወታችን በጣም አስደናቂ ትምህርት የሚያመጣ መሆኑን በማሰብ ነው ልቤን ነክቶታል ያዘጋጀሁት። እና የመጀመሪያው ነጥቤ የተራራው ላይ መለወጥ ክስተት ዘገባውን ነው። አሁን ቅድም እንዳልኳችሁ የጌታ ልደት፣ የጌታ ስቅለት፣ የጌታ ትንሣኤ ይከበራሉ። ይሄኛው በጣም ኢንፈሲስ ወይም ደግሞ አጽንኦት ተሰጥቶት በፕሮቴስታንቶች ዘንድ ሲታሰብ አይታይም። ግን እኔ አሁን በዓል እንስራለት ማለት አይደለም። ሁኔታውን ግን ማወቅና መረዳት በጣም አስፈላጊ ነው። በተራራው ላይ የነበረው የጌታ ኢየሱስ ክርስቶስ መለወጥ ክስተት በጣም አስደናቂ ነው። እንግዲህ ቃሉን እንደምታዩት እንደሰማችሁት ከስድስት ቀንም በኋላ ኢየሱስ ጴጥሮስን አንድ፣ ያዕቆብን እና ሁለት፣ ወንድሙን ዮሐንስን ሁለት ወንድማማቾችና ጴጥሮስን ይዞ ወደ ተራራ አወጣቸው። ደብረ ታቦር የሚባለው ታቦር የሚባለው ተራራ ነው። ቃሉ የሚያሳየው ይሄ ወደ ተራራው አውጥቷቸው ቁጥር ሁለት ላይ ስታነቡ በፊታቸው ተለወጠ ይላል። ፊቱም እንደ ፀሐይ አበራ፣ ልብሱም እንደ ብርሃን ነጭ ነበረ ብሎ ቃሉ ይናገራል። እና የሚገርም ነው የሆነው ነገር። ተራራው ላይ ሶስት ሰዎችና ጌታ ኢየሱስ ነው ያሉት። ይሄ ቃሉ እዚህ ጋ ተለወጠ የሚለው ቃል የግሪኩ ሜታሞርፌ ሆነ ነው የሚለው። ሜታሞርፌ ማለት በአንድ ነገር ላይ የተደረገ በጣም አስደናቂ ለውጥን የሚያሳይ ዘገባ ነው። በኋላም ትንሽ እናገርበታለሁ። በተለይ ይሄ ሜታሞርፌ የሚባለው የተገለጠው አዲስ ኪዳን ላይ ትልቅ ለውጥን በተመለከተ ለማስረዳት ነው። አንድ ክፍል ባነብላችሁ ይሄ ክፍል በጣም ሊያብራራው ይችላል የሚል እምነት አለኝ። ሮሜ ምዕራፍ 12 ላይ እንደዚህ የሚል ቃል ተጽፏል። ስለዚህ ወንድሞች ሆይ ከቁጥር አንድ ጀምሮ በእግዚአብሔር ርኅራኄ እኔ እለምናችኋለሁ፣ ያም እናንተ የራሳችሁን ሰውነቶች ሕያው ቅዱስ እግዚአብሔርን የሚያስደስት መሥዋዕት አድርጋችሁ እንድታቀርቡ እሱም ማስተዋል ያለበት አገልግሎታችሁ ነው ይልና ቁጥር ሁለት ላይ ይህንንም ዓለም አትምሰሉ፣ ነገር ግን በአይምሯችሁ መታደስ ተለወጡ ብሎ ይናገራል። ተመልከቱ እዛ ማቴዎስ 17 ቁጥር 2 ላይ ሱም በፊታቸው ምን ሆነ? ተለወጠ ነው የሚለው። እዚህ ጋር ደግሞ ይህንን ዓለም አትምሰሉ እናንተ አማኞች፣ ግን በአይምሯችሁ መታደስ ምን ሁኑ? ተለወጡ ብሎ ነው የሚናገረው። ያው አንድ ቃል ነው። ምን ማለት ነው የቃሉ ትርጉም በኋላ ብናገርበት ጥሩ ነው። ግን ይሄ የጌታ መለወጥ እንደምንድን ነው? ልክ አሁን ይሄ ሜታሞርፎሲስ ወይም ሜታሞርፌ የሚለው ቃል በተለይ በሳይንስ በሆነ ለሆነ እንስሳቶች የምንጠቀምበት ቃል ነው። እኔ ሳይንስ አጥንቻለሁ። ቢራቢሮዎች እንቁላል ይጥላሉ፣ ታውቃላችሁ ብዬ አስባለሁ። እንቁላል ይጥላሉ፣ እንቁላላቸው ወደ እጭነት ያድጋል። እጩ ወደ እንደ ትል የሆነ ነገር ኩብኩባ ከመሆኑ በፊት ወደ ትልነት ይቀየርና ትሉ ዛፎችን ቅጠሎችን ይበላል። ከዛ በኋላ ራሱን በሆነ ነገር ሸፍኖ ግንዶች ላይ ወይም ቅርንጫፎች ላይ ይጣበቃል። ያ ኩብኩባ የምንለው ነው። ልክ ሲፈነቀል ተፈንቅሎ ሲወጣ ምንድን ነው የሚወጣው? ቢራቢሮ ነው የሚወጣው። አሁን እጭ ነው ወደ ትልነት፣ ከትልነት ወደ ኩብኩባነት፣ ከኩብኩባነት ወደ ቢራቢሮነት። ያንም ሜታሞርፎሲስ ነው የምንለው። ማለት ሙሉ ለሙሉ ከእጭነት ከትልነት ወደ በራሪ ነገር መቀየር ማለት ሙሉ ለውጥ ነው። በጣም ከፍተኛ ለውጥ ነው። ልክ ይህንን የሚገልጥ ቃል ነው። ጌታ ኢየሱስ ፊቱ ሲለወጥ የተሰጠው መግለጫ በጣም ልዩ ለውጥ ውስጥ እንደገባ ነው የሚያሳየው። ማለት ጌታ ኢየሱስ ክርስቶስ የሰውን ስጋ ለብሶ ነው ከቅድስት ድንግል ማርያም የተወለደው። ግን በዛ በደብረ ታቦር ተራራ ላይ ሶስቱ ደቀ መዛሙርት እያዩት ይሄ ስጋ የለበሰው የጌታ ኢየሱስ ክርስቶስ ሰውነት ሙሉ ለሙሉ ተቀይሮ ነው የሚታየው። እና በኋላ ምንድን ነው መልእክቱ ይሄ የሚለውን እመጣበታለሁ። ይሄ ክስተት በሶስቱም ወንጌሎች ላይ ተጽፏል። ስላይዱ ቢኖር ማየት ትችሉ ነበር። ማርቆስ ወንጌል ምዕራፍ 9 ከ2 እስከ 13 ላይ ተጽፏል። ሉቃስ ወንጌል ምዕራፍ 9 ከ28 እስከ 36 ላይ ተጽፏል። ክስተቱ የተከሰተው ልክ እዚህ ቅድም እንዳነበብኩላችሁ ማቴዎስ 17 ላይ ከስድስት ቀን በኋላ በሚል መግለጫ ነው ክስተቱ የተከሰተውን የተናገረው። ይሄ ከስድስት ቀን በኋላ የሚለው ነገር ምንድን ነው? ከስድስት ቀን በፊት ሆኖ የነበረው የሚለውን ማስጠየቅ አለበት። ምንድን ነው ከስድስት ቀን በፊት የነበረው? ከስድስት ቀን በፊት የነበረው አንድ የሚገርም ነገር ነው። የሚገርመው ነገር ምዕራፍ 16 ላይ የተጻፈው የጌታ ቃል ነው። ጌታ ኢየሱስ ክርስቶስ ደቀ መዛሙርቱን ተሰብስበው ሰዎች ስለ ሰው ልጅ ስለ እኔ ማን ነው ብለው ይናገራሉ ብሎ ጠየቃቸው። አንዳንዶቹ ኤልያስ ነው ይሉሃል፣ ከነቢያት አንዱ ነው ይሉሃል እያሉ አስተያየታቸውን ሰው የሚለውን ነገር ለጌታ ኢየሱስ መናገር ጀመሩ። ልክ ይህን እየተናገሩ ጴጥሮስ አንተ ክርስቶስ የእግዚአብሔር ልጅ ነህ፣ አሁን ኤልያስ አይደለም፣ ከነቢያት አንዱ አይደለም፣ እከሌም አይደለም፣ አንተ ከሰማይ የሚመጣው ክርስቶስ የእግዚአብሔር ልጅ ነህ ብሎ ልክ እንደተናገረ ጌታ ኢየሱስ ይሄ ጴጥሮስ አንተ እግዚአብሔር ካልገለጠለት በስተቀር እኔ ማን መሆኔን የሚያውቅ ማንም የለም፣ ስለዚህ አንተ እግዚአብሔር ምን አድርጎልሃል? ገልጦልሃል ብሎ ተናገረውና ልክ ከዛን ቀን በኋላ ነው ከስድስት ቀን በኋላ ይህንን ጴጥሮስን ያዕቆብን እና የዮሐንስ ወንጌልን የጻፈውን ወንጌላዊውን ዮሐንስን ይዞ ጌታ ኢየሱስ ተራራ ላይ ወጣ እና በክስተቱ ሶስት የአይን ምስክሮች ነበሩ። እንደጠቀስኩት ጴጥሮስ፣ ዮሐንስ ቅድም አንተ ክርስቶስ የእግዚአብሔር ልጅ ነህ ብሎ የተናገረው እና የዮሐንስ ወንድም ያዕቆብ ነበሩ። ክስተቱ የተፈጸመው በታቦር ተራራ ላይ ነው። ታቦር ተራራ በኢየሩሳሌም ካሉ አካባቢ ካሉ ተራራዎች አንዱ ነው እና ይሄ ነው የታሪካዊ ክስተቱ የተከናወነበት። ግን የታሪካዊ ክስተት አስደናቂነት ምንድን ነው የሚለውን ሁለተኛው ነጥቤ ነው። ብታስቡ በሶስቱ ደቀ መዛሙርት ፊት ቃሉ የሚለው በፊታቸው ምን ሆነ? ተለወጠ ነው የሚለው ቁጥር ሁለት። እኔ ይሄ ነገር ቢገባን፣ የጌታ ኢየሱስ ክርስቶስ ማንነት ቢገባን፣ እምነታችን ልባችን ውስጥ ከፍተኛ ለውጥ ያመጣል የሚል እምነት አለኝ። እና ቁጥር ሁለት እሱም በፊታቸው ተለወጠ። ቅድም የጠቀስኩት የግሪክ ቃል ሜታሞርፌ አደረገ ነው የሚለው። እና ይሄ የግሪክ ቃል የአንድ ነገር ሙሉ ለሙሉ ወደ ሌላ ነገር መቀየርን የሚገልጥ ነው። ልክ ቅድም የቢራቢሮው አካል ከትልነት ወደ ኩብኩባነት መጥቶ ኩብኩባው ተጣብቆ ቆይቶ በኋላ ቢራቢሮ እንደሚሆነው ሙሉ ለሙሉ ለውጥ የሚያሳይ ነገር ነው። ስለዚህ ጌታ ኢየሱስ ፊቱ እንደ ፀሐይ አብርቷል። ፊቱ ልብሱ እንደ ብርሃን ነጭ ነበረ። የአንዱ ወንጌል ምን ይለዋል? አጣቢ በምድር ላይ አጥቦ ሊያነጣው ከሚችለው በላይ ነጭ ሆነ ነው የሚለው። እና ነጭ ልብስ መታጠቡን ነው የሚያሳየው። ግን እንደ ብርሃን ነጭ ነበረ ልብሱ። የጌታ ኢየሱስ ክርስቶስ ልብስ አብርቶ ነበር። የጌታ ኢየሱስ ክርስቶስ ፊት እንደ ፀሐይ አብርቶ ነበር። ይሄ አይነት ክስተት በሰው ልጅ ታሪክ ውስጥ የተከሰተው አንድ ጊዜ ብቻ ነው፣ እዚህ ላይ ብቻ ነው። ስለ ሙሴ የተጻፈ ነገር ታስታውሱ ይሆናል። ሙሴ ዘጸአት ምዕራፍ 20 ላይ 40 ቀንና 40 ሌሊት በእግዚአብሔር ፊት ቆይቶ የዚህ የብሉይ ኪዳን የታቦቱን የመገናኛው ድንኳን አጠቃላይ መግለጫ ሲቀበል ነበር። እንደገና ለሁለተኛ ጊዜ 40 ቀን በእግዚአብሔር ፊት ቆሞ ነበር እና ያን ጊዜ ሰዎች የሙሴን ፊት ሲያዩ ፊቱ አብርቶ ነበር እና ፊቱን ካልሸፈነ ማየት እስከማይችሉ ድረስ አብርቶ ነበር። እግዚአብሔር ጋር መቆየትና ከእግዚአብሔር ጋር መሆን እንደዚህ አይነት ታላቅ ለውጥ በሰው ሕይወት ላይ ያመጣል። ግን የጌታ ኢየሱስ ክርስቶስ ፊት እንደ ሙሴ አልነበረም። ይሄ ከሙሴ የተለየ ነው። የጌታ ኢየሱስ ክርስቶስ ፊት ራሱ ተለውጦ ነው እንደ ፀሐይ አበራ ተብሎ የተነገረው እና በጌታ በኢየሱስ ላይ በፊቱ ላይ በሰውነቱ ላይ በልብሱም ላይ እንኳን ሳይቀር አስደናቂ ለውጥ መከናወኑን የሚያሳይ ክስተት ነበረ። ለምንድን ነው ይሄ ክስተት ተደርጎ የነበረው? ምንድን ነበር ዓላማው የሚለውን ቀስ ቀስ እያልን እንመጣበታለን። ግን እዚህ ታሪካዊ እውነታ ላይ ሆኖ የነበረው ነገር የጌታ ኢየሱስ ክርስቶስ ሙሉ አምላክነቱ መገለጡ ነበር። እንደ ጴጥሮስ አይደለም ጌታ ኢየሱስ፣ እንደ ሙሴ አይደለም ጌታ ኢየሱስ፣ እንደ ዮሐንስም እንደ ያዕቆብም አይደለም። አንዳንድ ሰዎች ጌታ ኢየሱስን ሲጠሩ የቆሎ ጓደኛቸው ይመስል ነው የሚጠሩት፣ ኢየሱስ ኢየሱስ ብቻ ብለው ሲናገሩ። ጌታ ኢየሱስ ግን የነገስታት ንጉስ፣ የጌቶች ጌታ፣ ሙሉ በሙሉ ፍጹም አምላክ ነው። የእኛን ስጋ ለብሶ የተገለጠው እኛን ለማዳን እንጂ ሙሉ አምላክ ነው። ስለዚህ የመለኮትነቱ ሙላት በሱ ላይ በዛን ጊዜ ደቀ መዛሙርቱ ያዩ ነው የተገለጠው። የሰማያዊው ክብሩ በፊቱ ላይ ሲገለጥ ነው የምታዩት። ምናልባት አንዳንዱን ነገር ሌላ ቦታ የመጽሐፍ ቅዱስ ጥቅሶች እየሄዱ ማየት በጣም አስፈላጊ ሊሆን ይችላል። ለምሳሌ ራእይ ላይ ይህንን ክስተት ያየው ዮሐንስ 3 ዓመት ተኩል ከጌታ ኢየሱስ ጋር የነበረው ምናልባትም አብሮ ያደገው ዮሐንስ የዘመዱ ልጅ ስለነበረ የጌታ ኢየሱስ ክርስቶስ በመጨረሻ ጌታ ሞቶ ከተነሳ በኋላ በራእይ ምዕራፍ 1 ላይ በፍጥሞ ደሴት ሲመለከተው በፊቱ እንደ ሞተ ሰው ወደቅኩኝ ብሎ ነው ያየው የተናገረው። ጌታ ኢየሱስ እጅግ ክቡር ከምንለው በላይ በጣም ክቡር ነው። ስለዚህ በሰውነቱ ተሸፍኖ የነበረው ክብር የሰውን ስጋ ለብሶ ተሸፍኖ በነበረው የነበረው ያ መለኮታዊ ክብሩ ነው እዚህ ጋር ደቀ መዛሙርቱ ፊት የተገለጠው እና እኔ ቅድምም እንዳልኩት ልብሱም ጭምር እንደ ብርሃን ነጭ ሆኖ ነበረ። በጣም የሚያስደንቅ ነው። በሰውነቱ ተሸፍኖ የነበረው አሁን ተገልጦ ሲወጣ ከውስጡ ከራሱ የሆነ ነገር ነው የወጣው። አሁን አንዳንድ ጊዜ አሁን ሙሴንም ቅድም ስታዩ ሙሴ ፊቱ ያንጸባረቀው እግዚአብሔር ፊት ቆሞ ስለነበረ ነው። ጌታ ኢየሱስ ግን ፊቱ የተለወጠው ራሱ ማን ስለሆነ ነው? እግዚአብሔር ስለሆነ ነው። ከሌላ ተወርውሮለት ከሌላ የተሰጠው ሳይሆን ከራሱ ውስጥ የወጣ ክብር ነው። ይህንን መረዳት ጌታችን ኢየሱስ ክርስቶስ ማን እንደሆነ ለማወቅ በጣም በጣም ይረዳናል። አሁን ቅድም ይሄ ክስተት ተከስቶ የተጻፈው በሶስት ወንጌሎች ላይ ነው፣ ማቴዎስ ላይ ነው፣ ሉቃስ ላይ ነው ማርቆስ ላይ ነው? ሉቃስ 9 ቁጥር 32 ላይ ምን የሚል ቃል ተጽፎ ታገኛላችሁ? ደቀ መዛሙርቱም የእሱን ክብር አዩ ብሎ ይናገራል። የታየው ነገር የጌታ ኢየሱስ ክርስቶስ ክብር ነው። ማቴዎስ 17 ቁጥር 2 ላይ በፊታቸው ተለወጠ፣ ፊቱም እንደ ፀሐይ አበራ፣ ልብሱም እንደ ብርሃን ነጭ ነበረ ብሎ የሚገርመው የሚገልጠው ነገር በጣም የሚገርም የሚያስደንቅ ክስተት ተከስቶ እንደነበረ የሚያሳይ ነው። ይሄ ክስተት ልክ እንደተከሰተ ሌላ ተጨማሪ ክስተት ተከስቷል። መቼም እዛ ተራራ ላይ ሆናችሁ ቢሆን ኖሮ በጣም በጣም ትደነቁ ነበር፣ ከመፍራት ባሻገር ብዬ አስባለሁ። ሶስተኛው ነጥቤ ልክ ጌታ ኢየሱስ እንደተለወጠ የሌላ ክስተት ደግሞ ተከስቶ ነው የምታዩት። አሁን ቁጥር ሶስትን አነብላችኋለሁ። እነሆም ሙሴና ኤልያስ ከእሱ ጋር ሲነጋገሩ ለነሱ ታዩአቸው ይላል። አሁን ፊቱ እንደ ፀሐይ እንዳበራ፣ ልብሱም እንደ ብርሃን ነጭ እንደነበረ፣ ልክ ያ ነገር ሳይለወጥ እንዳለ ሙሴና ኤልያስ ከእሱ ጋር እየተነጋገሩ ታዩአቸው እና የሚገርም መገለጥ ነው። የሙሴና የኤልያስ መገለጥ እዛ ቦታ ላይ አለ። ሶስቱ ሐዋርያት የታያቸው ነገር እነሆ በሚል ቃል ነው የተገለጠው። ከዚህ በፊት ብዙ ጊዜ እነሆ የምትለውን ትንሽ አንድ ቃል ምን እንደምታሳይ ተናግሬ አውቃለሁ። ምን ማለት ነው? እነሆ ተመልከቱ፣ እዩ፣ በጉጉት እዩ፣ እዩ፣ እዩ የሚል አይነት ሐሳብ ነው ያለው በመጀመሪያው ቋንቋ ላይ እና እነሆ ተመልከቱ፣ ሙሴና ኤልያስ ከእሱ ጋር ሲነጋገሩ ታዩአቸው። ፊቱ ካበራው ጋር፣ ልብሱ ብርሃን ከሆነው ጋር ሁለት ሰዎች እየተነጋገሩ ነው የታየው። በሌላው ነጥቤ ላይ እንዴት አወቋቸው የሚል ነገር አስቀምጫለሁ፣ እመጣበታለሁ። ንግግሩ ከሙሴና ከኤልያስ ጋር የነበረው ንግግር ራሱ በሁኔታው በጣም የከበረ ነው። ደቀ መዛሙርቱ እዚህ ጋር ቆመዋል። ጌታ ኢየሱስ ተለውጧል። ሙሴና ኤልያስ መጥተው ከሱ ጋር እየተነጋገሩ ነው። በጣም የከበረ ክስተት እንደነበረ ማየት ትችላላችሁ። ይሄ የሉቃስ ወንጌል ጸሐፊ ሙሴና ኤልያስ በክብር ተገልጠው ነው የሚለው። እኔ አሁን ይህንን ቃል ሳስብ መጽሐፍ ቅዱሳዊ አምልኮ ላይ፣ መጽሐፍ ቅዱሳዊ አገልግሎት ላይ ሊኖረን የሚገባው አመለካከትና አስተያየት ልክ እንደ እግዚአብሔር ቃል ክቡር መሆን እንዳለበት አምናለሁ። ኢትዮጵያ ውስጥ ብዙ ጊዜ ለሰባኪዎች የምናገረው ነገር ሰባኪ የሚቆመው ማን ፊት ነው? ክቡር እግዚአብሔር ፊት ነው። ስለዚህ አለባበሱ ዝም ብሎ ጭርቁስቁስ ያለ የተጨራመመ ጸጉሩም ሁኔታውም ሁሉ መሆን የለበትም። የከበረ አለባበስ ሊኖረው ይገባል። ልክ ሙሴና ኤልያስ የተገለጡት በዚህ በከበረው ፊት በምንድን የተገለጡት ነው የሚለው፣ በክብር ነው የተገለጡት። እኛ ራሳችንን አናከብርም፣ ግን ሁኔታውን ማክበር አለብን። ይሄ ያለንበት ሁኔታ የከበረ ሁኔታ ነው፣ እግዚአብሔር ስሙ የሚጠራበት ቃሉ የሚነገርበት። ስለዚህ ከከበረው ከጌታ ጋር የተከበረ መገለጥ መኖር አለበት፣ የተከበረ ሁኔታ መሆን አለበት። አምልኳችን የከበረ የተከበረ መሆን አለበት፣ አቀራረባችንም ልክ እንደዚሁ። ስለዚህ በክብር ተገልጠው ከሱ ጋር ይነጋገሩ ነበር። ምንድን ነው ይነጋገሩ የነበረው የሚለውን ነገር መጠየቅ በጣም አስፈላጊ ነው። ማቴዎስና ማርቆስ ሙሴና ኤልያስ የተነጋገሩትን አልጻፉትም። ምንድን ነው የተነጋገሩት? ደቀ መዛሙርቱ ሲያዩ ጌታ ኢየሱስ ተለውጧል፣ ሙሴና ኤልያስ መጥተዋል፣ ይነጋገሩ ነበር። ምን እንደተነጋገሩ ማቴዎስና ማርቆስ አልገለጡትም፣ ግን ሉቃስ በምን ላይ እንደተነጋገሩ ገልጧል። ሉቃስ ምዕራፍ 9 ቁጥር 31 ላይ በኢየሩሳሌም ስለሚፈጸመው ጌታ ኢየሱስ ስለሚፈጽመው ስለ መሞቱ ይናገሩ ነበር ነው የሚለው። ጌታ ኢየሱስ ኢየሩሳሌም ይሄዳል። ኢየሩሳሌም ሄዶ ምን ይሆናል? በመስቀል ላይ ተሰቅሎ ይሞታል። ሙሴና ኤልያስ መጥተው ይናገሩ የነበረው ከጌታ ከኢየሱስ ጋር በኢየሩሳሌም ስለሚፈጸመው ነገር እንደነበረ ታያላችሁ። እና የሚገርም ነው ጌታ ኢየሱስ የሰውን ስጋ ለብሶ የመጣው ለመዝናናት አልነበረም። ጌታ ኢየሱስ የሰውን ስጋ ለብሶ የመጣው ሰዎችን ችግር የለም አይዟችሁ፣ ይሄ ዓለም እና የሚታየው ነገር በሙሉ ለእናንተ ደስታ ብቻ ነው የተሰራው ብሎ ለማለት አልነበረም። ጌታ ኢየሱስ የሰውን ስጋ ለብሶ የመጣው ለታላቅ ታላቅ ለሆነ ዓላማ ነበር። የመጣው ለመሞት ነው። ጌታ ኢየሱስ የመጣው ለማን? ለመሞት። ለሰዎች ለመሞት ነው የመጣው። የእኛን ሞት በራሱ ሞት ለመውሰድ ነበር የመጣው። ይሄ ነበረ የሙሴና የኤልያስ አመጣጥ። በኢየሩሳሌም የምትፈጽመው ነገር አለ። ጌታ ኢየሱስ ስለማያውቀው አይደለም፣ ግን ክስተቱ የሚገርም ነው። ቁጭ ብላችሁ ስታስቡበት የሚገርም ነው። ራሱ ሙሴና ኤልያስ መጥተው ስለዚህ ነገር ለመነጋገር መከበራቸው፣ መታቀዱ ራሱ አስደናቂ ነው። የእኛን እርግማን ተረግሞ በመስቀል ላይ የሚሰቀል እሱ ምንድን ነው? የተረገመ ነው የተባለውን የእኛን እርግማን ለመውሰድ በመስቀል ላይ ለመሰቀል ነው የመጣው ጌታ ኢየሱስ። የእኛን ፍርሃት፣ ስለ ሕይወት ያለንን ፍርሃት፣ ስለ ወደፊት ያለንን ፍርሃት፣ ስለ ዘላለም ያለንን ፍርሃት ከእኛና ከአይምሯችን ላይ ሙሉ ለሙሉ ለዘላለም ለመውሰድ ነበር ጌታ ኢየሱስ የመጣው። ስለዚህ ሙሴና ኤልያስ ይናገሩ የነበረው ኢየሩሳሌም ስለሚፈጽመው ስለመሞቱ ከጌታ ከኢየሱስ ጋር እየተነጋገሩ ነበር። የእኛን ጥርጥር፣ የእኛን ጭንቀት ከአይምሯችን፣ ከልባችን፣ ከሕይወታችን፣ ከውጣ ውረዶቻችን ሁሉ ላይ ለመውሰድ ነበር ጌታ ኢየሱስ የመጣው። አሁን እኔ ሌላም ነገር ልጨምር። ብዙ ሰዎች ሃይማኖትን በተመለከተ የሃይማኖታቸው ዋና ነገር ምን እንደሆነ የማያውቁ ብዙ ሰዎች ናቸው፣ የተለያየ ሃይማኖት ተከታዮች። ጌታ ኢየሱስ የሃይማኖት ጥርጥራችንን ሁሉ ከእኛ ላይ ለመውሰድ ነበር የመጣው። እርግጠኛ እኛ ሃይማኖተኞች ሳይሆን አማኞች ሆነን ወደ እግዚአብሔር መንግስት፣ ወደ ዘላለም መንግስት እንድንገባ ለማድረግ ነበር የመጣው። ስለዚህ ሙሴና ኤልያስ እነዚህን ሁሉ ነገሮች ነው ስለሚፈጽመው ሞት በኢየሩሳሌም ሊነጋገሩ የመጡት። የእኛን ሰላም፣ የእኛን እረፍት፣ የእኛን የህይወት እርካታ ለመስጠት ጌታ ኢየሱስ ክርስቶስ መስቀል ላይ መሞት፣ ኢየሩሳሌም መሞት ይገባው ነበር። ሙሴና ኤልያስ ሲነጋገሩ የነበረው ስለዛ የመስቀል ሞት ታሪካዊ፣ የማይቀር፣ ለሰዎች ሁሉ የሚጠቅም ጉዳይ እንደነበረ እንድታስቡ ያስፈልጋል። ይሄ በዓለም ታሪክ ውስጥ የጌታ ኢየሱስ ክርስቶስ መሞት፣ በመስቀል ላይ መሞት በዓለም ታሪክ ውስጥ ብቸኛ ክስተት ነው። ይሄም የታቦር ተራራ የሙሴና የኤልያስ ንግግር ብቸኛ ክስተት ነው። በጣም የሚገርም ነው። እነዚህ ብቸኛ የሆኑ ነገሮች ናቸው፣ ግን ለእኔና ለእናንተ እና ለእምነታችን በጣም ጠቃሚዎች ናቸው። አሁን እኔ ከዚህ በመቀጠል የምናገርበት ነጥብ የሙሴና የኤልያስ በሐዋርያቱ መታወቅ ነው። አሁን ተመልከቱ፣ ሐዋርያቱ ቁጥር 3 ላይ እነሆም ሙሴና ኤልያስ ከእሱ ጋር ሲነጋገሩ ለእነሱ ታዩአቸው ይልና ጴጥሮስም መልሶ ለኢየሱስ ጌታ ሆይ እዚህ መሆን ለእኛ መልካም ነው። አንተ ከፈቀድህ እዚህ 3 ዳሶችን አንድ ለአንተ አንድ ለሙሴ እንዲሁም አንድ ለኤልያስ እንስራ አለው። አሁን ሙሴ እንዴት አወቀ? እነዚህ ከጌታ ከኢየሱስ ጋር የሚነጋገሩ ሰዎችን፣ በክብር ውስጥ ሆነው የሚነጋገሩ ሰዎችን ሙሴና ኤልያስ መሆናቸውን እንዴት አወቀ? ደቀ መዛሙርቱ ሁሉም በአንድ ጊዜ እንዳወቁ ነው የማስበው። ይህንን ጠይቃችሁ ታውቁ እንደሆነ አላቅም። መጽሐፍ ቅዱስን ስታነቡ እኔ የማምነው ሙሴና ኤልያስ እነዚህን ሰዎች የለዩአቸው ያወቋቸው የጌታ የመንፈስ ቅዱስ አስደናቂ ስራ ስለነበረ ነው። ጌታ መንፈስ ቅዱስ በልባችሁ ውስጥ ሲኖር፣ ጌታ መንፈስ ቅዱስ ከክርስቶስ ጋር በመሆን ከሱ ጋር እንድትሆኑ እድልና መብት ከሰጣችሁ፣ በውስጣችሁ ከኖረ ብዙ ጥያቄ የሚፈጥሩ ነገሮች ለእናንተ መልስ ይኖራቸዋል። አሁን እዚህ ጋር እኔ ስላይዱ ላይ አንዳንድ ነገሮች ጽፌያለሁ። ያን ጊዜ የሙሴና የኤልያስ ፎቶ ወይም ቅርጽ ወይም ደግሞ ስዕል ተጽፎ የታየበት ዘመን አልነበረም። አሁን እንዳሁኑ ዘመን አልነበረም። ያ ዘመን በሞባይል አውጥታችሁ የከሌ ስም ብትሉ ምናልባት ሊያመጣላችሁ ይችላል። አንዳንድ ሰዎችን ፎቶ ወይም የቤተሰባችሁን ፎቶ ከፋይል ውስጥ አውጥታችሁ ማየት ትችላላችሁ። ያኔ እንዲህ አይነት ነገር አልነበረም። ልክ የሚነጋገሩትን ሰዎች እንዳዩቸው ጴጥሮስ ለአንተ፣ ለኤልያስ፣ ለሙሴ ድንኳኖች እንስራና እዚህ እኛ መሆናችን በጣም ደስ የሚያሰኝ ነገር ነው፣ እዚህ እንቆይ ብሎ የተናገረበት ምክንያት ሙሴንና ኤልያስን በደንብ አውቋቸው ነው። እና ይሄ አይነት እውቀት የመገለጥ እውቀት ነው። ይሄ አይነት እውቀት የመንፈስ ቅዱስ የሚሰጠው እውቀት ነው። ይሄ አይነት መረዳት መንፈስ ቅዱስ የሚሰጠው መረዳት ነው። እኔ እንደዚህ እላለሁ፣ እግዚአብሔርን በትክክል የምታምኑ ከሆነ እግዚአብሔርን በትክክል የምታውቁ ከሆነ እውነትን ለመገንዘብ በጣም አትቸገሩ። እውነትን ለመረዳት ግራ አትጋቡም። እኔ በዚህ ዘመን ያለውን የአጠቃላይ እንቅስቃሴ የማየው ሰዎች ከእግዚአብሔር ጋር ሲሆኑ እውነት ይገባቸዋል፣ የመለየት መንፈስ ይኖራቸዋል፣ ነገሮችን ሁሉ በትክክል ይሄ ልክ ነው፣ ይሄ ልክ አይደለም ብለው የመረዳት ግንዛቤ ይኖራቸዋል። አዎ ከጌታ ከመንፈስ ቅዱስ ጋር ካላችሁ በውሸተኛና በአስመሳይ አጭበርባሪ አገልጋዮች አትጭበረበሩም ማለት ነው። በጌታ ክብር ውስጥ በጌታ ህልውና ውስጥ ስንኖር ለሰዎች ሁሉ ግልጽ ያልሆነ ነገር ለእኔና ለእናንተ ግልጽ እንደሚሆንልን የሚያሳይ እውነት ነው። የሚገርም ነው። መንፈሳዊ መገለጥና ግንዛቤ እንዲኖራችሁ የምትፈልጉ ከሆነ ሁል ጊዜ ከጌታ ከኢየሱስ ጋር መሆናችሁን እርግጠኞች መሆን አለባችሁ። በጌታና በክብሩ ውስጥ ለመሆን የምንችለው በእርግጥ በሱ ፊት በእውነት ስንሆንና ስንመላለስ ብቻ ነው። ጌታ ኢየሱስን በእውነት ያመንን ከሆነ ልክ ይሄ ሜታሞርፎሲስ ያልነው ነገር በህይወታችን ውስጥ ታላቅ ለውጥ ያደርጋል። አሁን ቅድም ያነበብኩላችሁ ሮሜ ምዕራፍ 12 ቁጥር 2 ላይ ሐዋርያው ቅዱስ ጳውሎስ የተናገረው ይህንን ነው። ይህንን ዓለም አትምሰሉ፣ ነገር ግን በአይምሯችሁ መታደስ ምኑን ተለወጡ፣ እናንተም መልካም የሆነውን ተቀባይነትም ያለውንና ፍጹም የሆነውን የእግዚአብሔርን ፈቃድ ምን እንደሆነ እንድታረጋግጡ ነው ብሎ ልክ በክርስቶስ ኢየሱስ ውስጥ ሆነን መንፈስ ቅዱስ በውስጣችን ሲሰራ አእምሯችን ይለወጣል፣ አመለካከታችን ይለወጣል፣ የልባችን ሐሳብ ይለወጣል። ያን ጊዜ መልካም የሆነውን ተቀባይነት ያለውን ፍጹም የሆነውን የእግዚአብሔርን ፈቃድ ምን እንደሆነ እርግጠኞች ሆነን መኖር እንችላለን ማለት ነው። እግዚአብሔር የተመሰገነ ይሁን። ሌላው ነጥቤ ይህንን በታቦር ተራራ ላይ የሆነውን የጌታ ኢየሱስን የፊቱን መገለጥ እና የሙሴና የኤልያስን መምጣት ሳስብ ሙሴና ኤልያስ የሚወክሉት ምንድን ነው የሚለውን ጥያቄ መጠየቅ አስፈላጊ ነው። ሙሴና ኤልያስ ለምን መጡ? ሙሴና ኤልያስ ምንድን ነው የሚወክሉት የሚለውን ነገር ስትጠይቁ ከሁለቱ አንዱ በምድር ላይ ሞቶ ነበር። ሙሴ ሞቷል፣ መቃብሩ እንዳይታወቅ እግዚአብሔር አድርጓል። ኤልያስ አልሞተም፣ ወደ ሰማይ ያረገ ሰው ነው። እና ብዙዎች እንደሚስማሙበት እኔም የማምነው ሙሴና ኤልያስ የሚወክሉት ሁለቱን ዋና ዋና የክርስትና እምነት መሰረቶችን ነው። አሁን እነዚህን እናገራለሁ። አንደኛው ሙሴ የእግዚአብሔርን ሕግ የሚወክል ነው። ሙሴ ሕጉን የሚወክል ነው። ሕጉ የእግዚአብሔር ሕግ በአዋጅ መልክ የተነገረው እና የተሰጠው በሲና ተራራ ላይ ነበር። ምናልባት ወደፊት አስርቱን ቃላት እዚህ ፓስተር ሲያስተምረው ነበር። እኔ ከስምንት ዓመት በፊት በሬዲዮ በዚህ በቴሌኮንፍራንስ በተከታታይ ዓመት ምናምን ፈጅቶብኛል መሰለኝ አስርቱን ቃላት ሳስተምር ነበር እና ዘጸአት 20 ላይ ነው የተገለጠው። እግዚአብሔር በሲና ተራራ ላይ ወርዶ ለሕዝቡ በሲና ተራራ ዙሪያ ነበሩ እና እግዚአብሔር ከግብፅ ምድር ከባርነት ቤት ያወጣኋችሁ አምላካችሁ እግዚአብሔር እኔ ነኝ ብሎ ሙሴ ፊቱ ነው ያለው እና አስርቱን ቃላት ሲናገር ታያላችሁ። እና ሙሴ በእግዚአብሔር የተናገረውን አስርቱን ቃላት ወደ ህዝቡ ያመጣ ስለሆነ ሁል ጊዜ ሙሴ ይወክላል የሚባለው የሲና ተራራውን ህግ ነው። በዘጸአት 20 ላይ እግዚአብሔር በሲና ተራራ ላይ ወርዶ በራሱ ድምፅ ተናግሮ በራሱ እጅ በድንጋይ ላይ ጽፎ የሰጠውን ህግ ነው ሙሴ የሚወክለው። ኤልያስ ምንድን ነው የሚወክለው? ኤልያስ ደግሞ የእግዚአብሔርን ነቢያት ሁሉ ነው የሚወክለው። የነቢያቶች ወኪል ነው። አሁን ተመልከቱ፣ ሙሴ የእግዚአብሔር ህግ ወኪል ነው፣ ወክሎ ነው እዚህ ጋ ያለው። ኤልያስ ደግሞ ምንን ወክሎ ነው? የእግዚአብሔርን ነቢያት ወይም የትንቢትን አገልግሎት ወክሎ ነው ያለው። ስለዚህ የእግዚአብሔር ቃል የህጉን ቃል ቅድም ለእናትም ስነግራት ነበር ለህዝቡ እየገለጡ ተመለሱ፣ ወደ እግዚአብሔር ተመለሱ፣ ወደ ህጉ ተመለሱ፣ ወደ እግዚአብሔር ፈቃድ ተመለሱ ብለው ይናገሩ የነበሩ ነቢያትን ነው እዚህ ጋ ኤልያስ የወከለው። ወደ እግዚአብሔር ቃል፣ ወደ እግዚአብሔር እውነት፣ ወደ እግዚአብሔር ጽድቅ ብትመለሱ እግዚአብሔር ይባረካችኋል፣ ይቅር ይላችኋል፣ ይለውጣችኋል፣ የገባላችሁን ቃል ይፈጽምላችኋል እያሉ ይናገሩ ነበር ነቢያቱ። ስለዚህ ይህንን የሚወክለው ሙሴ ነበር። ታውቃላችሁ ጌታ ኢየሱስ ክርስቶስ ማቴዎስ ወንጌል ምዕራፍ አምስት ላይ ምናልባት ማቴዎስ ወንጌል ምዕራፍ አምስት ላይ የተናገረውን ቃል ብትመለከቱ ልክ የብሩካን ናችሁ ብሩካን ናችሁ የሚለውን ከተናገረ በኋላ ምን ብሎ ተናገረ? ቁጥር 17 ማቴዎስ ምዕራፍ 5 ላይ እኔ ሕግን ወይም ነቢያትን ለመሻር የመጣሁ አይምሰላችሁ፣ ለመፈጸም እንጂ ለመሻር እኔ አልመጣሁም። ስንት ነገሮችን? ሕግን ወይም ነቢያትን ለመሻር እኔ የመጣሁ አይምሰላችሁ። ጌታ ኢየሱስ ክርስቶስ እዚህ ጋር የተገለጡትን ሰዎች ስታዩ ሙሴንና ኤልያስን ሕግን እና ነቢያትንም ሙሉ በሙሉ የፈጸመ ያሟላ ከሰው ልጆች መካከል ብቸኛ የሰውን ስጋ ከለበሱ መካከል ብቸኛ ጌታ ኢየሱስ ብቻ ነው። ስለዚህ ሙሴና ኤልያስ ተገልጠው የሚታየው ነገር ይሄ እዚህ ጋር ያለው ሕግንም ነቢይንም ምን ያደረገ ነው? ያሟላ ነው፣ ጌታችን ኢየሱስ ክርስቶስ። ስለዚህ ኢየሱስ በሕግም በነቢያትም የተመሰከረለት እውነተኛ የኃጢአት መድኃኒት ነው። ጌታ ኢየሱስ ክርስቶስ የኃጢአት መድኃኒት ነው። ሕጉንም ነቢያትንም በትክክል ያሟላ በምንም ነገር እንከን ያልተገኘበት ጌታ ኢየሱስ ክርስቶስ ብቻ ነው። በሕግም በነቢያትም እውነትን በመፈጸሙ የተመሰከረለት ራሱ እንዳለው ሕግና ነቢያትን ለመሻር ያልመጣ ግን ለመፈጸም የመጣ በመሆኑ ነው። እንግዲህ ተመልከቱ፣ ሙሴና ኤልያስ እዚህ ጋር ያሉት ከዚህ የተነሳ ምን እንደወከሉ ነው የምንመለከተው። እና እኔ ነገሬን በመቀጠል የሐዋርያው የጴጥሮስ አስተያየትን ጥቂት እንድናየው ፈልጋለሁ። ሐዋርያው ጴጥሮስ ቁጥር አራት ላይ ስትመጡ ጴጥሮስም መልሶ ለኢየሱስ ጌታ ሆይ እዚህ መሆን ለእኛ መልካም ነው። አንተ ከፈቀድህ እዚህ ሶስት ዳሶችን አንድ ለአንተ አንድ ለሙሴ እንዲሁም አንድ ለኤልያስ እንስራ ብሎ ተናገረ። ደቀ መዛሙርቱ ደንግጠዋል፣ ደግሞም ተደንቀዋል። ወረድ ብሎ ብትመለከቱ በቁጥር 1 2 3 4 5 6 ላይ ደቀ መዛሙርቱን በሰሙ ጊዜ በፊታቸው ተደፉ፣ በጣምም ፈርተው ነበር ብሎ ይናገራል ቃሉ። እና የጴጥሮስን አስተያየት ተመልክታችሁ አንዳንድ የሰዎችን አስተያየት እንድታስቡበት ለማድረግ እፈልጋለሁ። ጴጥሮስ በእርግጥ ቸኩሎ ነው የተናገረው። በዚህ ሶስት ዳስ እንስራ፣ አንድ ለሙሴ፣ አንድ ለኤልያስ፣ አንድ ለአንተ ሰርተን እዚህ ሶስት ዳስ ተሰርቶ በቃ እኛ ሶስታችንም ደግሞ ምናልባት አንዳችን አንዱ ዳስ ውስጥ አንዳችን አንድ ዳስ ውስጥ ተቀምጠን እንኑር፣ እዚህ በጣም ደስ የሚል ሁኔታ ነው ያለው፣ የከበረ ነው የሚል አይነት የሚናገር ይመስላል። ጴጥሮስ ይህንን ነገር የተናገረውን በተመለከተ አንዳንድ የመጽሐፍ ቅዱስ አዋቂዎች እንደዚህ ብለው ተናግረዋል። ምናልባት ሀሳቡ ጥሩ ሊሆን ይችላል። ምን ነገር ተናግረዋል? ጌታ ኢየሱስ ክርስቶስ ጸጋን ነው ወክሎ የመጣው። ሙሴ ትንቢትን፣ ሙሴ ሕግን፣ ኤልያስ ትንቢትን ነው እና ጴጥሮስ የተናገረው ነገር ሶስቱንም ይዘን እንቀጥል የሚል አይነት አመለካከት ነው የተናገረው ብለው ይናገራሉ። እግዚአብሔር ይህንን አመለካከት አርሞታል። ጌታ ኢየሱስ አይደለም ግን እግዚአብሔር፣ በኋላ መጣበታለሁ። ጌታ ኢየሱስ ይህንን ነገር እንደተናገረ ጌታ ኢየሱስ መልስ አልሰጠውም። ግን በማቴዎስ ላይ አሁን እዚህ ይህንን እንደተናገረ ምን ሆነ ነው የሚለው። እሱም ገና እየተናገረ ያለ እነሆ ብሩህ ደመና እነሱን ሸፈናቸው፣ እነሆም ድምፅ ከደመና ወጥቶ በእሱ ደስ የሚለኝ የምወደው ልጄ ይህ ነው፣ እሱን ስሙት አለ ነው የሚለው። ያን ጊዜ ነው ደቀ መዛሙርቱ ከጴጥሮስ ጋር ፈርተው ደንግጠው ተንቀጥቅጠው በግንባራቸው የተደፉት። ጴጥሮስ የተናገረውን ነገር ያቋረጠው ማን ነው? እግዚአብሔር ነው። አንዳንድ ጊዜ የሰዎችን አስተያየቶችና ሀሳቦች አንዳንድ ጊዜ ብቻ አይደለም ብዙ ጊዜ መጽሐፍ ቅዱስ ውስጥ እግዚአብሔር ጣልቃ ገብቶ ሲያቋረጣቸው ታያላችሁ። የሰዎች ሀሳቦች ጥሩ ሊመስሉ ይችላሉ፣ ግን እንደ እግዚአብሔር ፈቃድና እንደ እግዚአብሔር ሀሳብ ያልሆኑትን ነገሮች እግዚአብሔር በመካከል ገብቶ ያቋረጣቸዋል። ስለዚህ ስለምንናገረው ነገር፣ ስለምንሰጠው አስተያየት ሁል ጊዜ በጣም መጠንቀቅ አለብን። ጴጥሮስ ሉቃስ ወንጌል ላይ ይህንኑ ክፍል ሉቃስ ወንጌል 9 ላይ ሄዳችሁ ብታዩ ምን ይላል የሉቃስ ወንጌል ጽሑፍ? የሚናገረውንም አያውቅም ነበር ይላል። ጴጥሮስ የሚናገረውን በእርግጥ አያውቅም ነበር እና የሚናገረውን የማያውቅ ሰው ነው። ለምንድን ነው ሶስት ዳስ እንስራ የሚለውን ምንም ምክንያት መስጠት አይችልም። የሚናገረውን ስለማያውቅ ዝም ብሎ ነው የተናገረው። እኔ ጴጥሮስን ለመወንጀል አይደለም፣ ግን ቃሉ ላይ እንደዛ ነው የሚለው እና ጌታ ኢየሱስ መልስ አልሰጠውም። እግዚአብሔር አቋርጦ ብሩህ ደመና ሸፍኗቸው ራሳቸውን ድምፅ እግዚአብሔር ሰጥቶ መስማት ያለባችሁ ማንን ነው? የራሳችሁን አስተያየት፣ የራሳችሁን አመለካከት፣ የራሳችሁን ፍልስፍና፣ የራሳችሁን ልዩ ልዩ ግምት አይደለም። መስማት ያለባችሁ ማንን ነው? ጌታችንን ኢየሱስ ክርስቶስን ነው። ስለዚህ ቤተ ክርስቲያን የቆመችው ለሰው ግምት፣ ለሰው ሐሳብ፣ ለሰው ምኞት፣ ለሰው አመለካከት ቦታና ስፍራ እንድትሰጥ አይደለም። ማንን እንድትሰማ ነው? ጌታችንን ኢየሱስ ክርስቶስን እንድንሰማ ነው። መስማት ያለባችሁ የምወደውን ልጄን እሱ ነው እሱን ነው እሱን ነው ጌታ ኢየሱስን ነው መስማት ያለባችሁ። የተላከው የከበረ ነው። መስማት ያለባችሁ እሱን ነው። የተላከው እዚህ መካከላችሁ ተለውጦ የምታዩት እሱ ነው። እሱ ነው እውነተኛው፣ እሱ ነው ክቡሩ፣ እሱ ነው የእግዚአብሔርን እውነት ለሰዎች የሚገልጠው። አዎ ሕጉም ነቢያቱም በሱ ነው የተፈጸሙት። ነገሮች ሁሉ የሚጠቃለሉት እና የሚጠናቀቁት ኤፌሶንን ብትመለከቱ በሱ ነው፣ በጌታ በኢየሱስ ነው። ስለዚህ ማንን ስሙ? አዎ ፓስተር የሚናገር ከሆነ መናገር አለበት፣ ስለ እሱ ነው። እሱም ብቻ ነው እንድንሰማ እግዚአብሔር የፈቀደውና የሚወደው። የሰዎች ፍልስፍና፣ ግምት፣ አስተያየት ወይም ትንቢት አይደለም። እሱን ስሙት ነው የተባለው። ይሄ በተደጋጋሚ ስለ ጌታ ኢየሱስ ክርስቶስ እየተነገረ ነው። እግዚአብሔር ይመስገን። እሱን ለመስማት መታጨት፣ እሱን ለመስማት መታደም፣ እሱን በመስማት ለመኖር ስለተመረጣችሁ እኔ እግዚአብሔርን ስለ እናንተ አመሰግናለሁ። ስለዚህ አሁንም ወደፊትም በሕይወታችሁ ዘመን ሁሉ የሰዎችን አስተያየት ሳይሆን እሱን ጌታ ኢየሱስን እንድትሰሙ ነው እግዚአብሔር የሚፈልገው። ጌታ ኢየሱስን የሚሰሙና የሰሙ ሰዎች ፍጻሜያቸው ያምራል፣ ሕይወታቸው ይባረካል፣ ጸሎታቸው ይመለሳል፣ አስደናቂ የሆነ የእግዚአብሔር ጥበቃ ይኖራቸዋል። በሱ እሱም በመስማት ጥላ ውስጥ ካላችሁ ነገሮች ሁሉ ግልጥ ይሆኑላችኋል። ስህተትን ከእውነት የመለየት ትልቅ ጸጋም በውስጣችሁ ይገለጣል። ክብር ሁሉ ለእግዚአብሔር ይሁን። የመልእክቴ ዋና ርዕስ ይሄ የጌታ ኢየሱስ ክርስቶስ የተራራው ላይ መገለጥ ድንቅነትና መልእክት ምንድን ነው የሚል ነው። እስካሁን ያየናቸው ነገሮች በሙሉ ድንቅነቱን የሚያሳዩ ናቸው። እና የመጨረሻው ነጥቤ የታሪኩ ውጤትና መልእክት የሚል ነው። ታሪካዊ ክስተቱ በደቀ መዛሙርቱ ላይ ያመጣው ውጤት አስደናቂ ነው። እኔ አስደናቂ ነው የምለው ምክንያቱም ሉቃስ 9 ላይ ሉቃስ ደቀ መዛሙርቱ እዚህ ማቴዎስ ላይ ፈርተው ተንቀጥቅጠው በግንባራቸው ተደፍተው ነበር። ጌታ ኢየሱስ ነክቶ ተነሱ አትፍሩም አላቸው። ፍርሃት ከልባቸው ያስወጣ ጌታ ኢየሱስ ማን እንደሆነ በትክክል ያስረዳቸው ነገር ነው። እንደዚህ አይነት ነገሮች አዲስ ኪዳን ላይ ታያላችሁ። ለምሳሌ ዮሐንስ ወንጌል ምዕራፍ 2 የታወቀ ክፍል ነው። ዮሐንስ 2ን ሁላችሁም ታስታውሱታላችሁ። ዮሐንስ 2 ላይ ጌታ ኢየሱስ ሰርግ ቤት ተገኝቶ በሰርግ ቤት የነበረውን ውሃ ወደ ምንነት ለወጠው? ወደ ወይንነት ለወጠው። ያን ጊዜ ደቀ መዛሙርት ለመጀመሪያ ጊዜ ክብሩን አዩ እና በጌታ በኢየሱስ ምን አደረጉ ይላል? አመኑ ይላል። እዚህም ጋር እነዚህ ሶስቱ ደቀ መዛሙርት ምኑን ነው ያዩት? ክብሩን ነው ያዩት። እና ጌታ ኢየሱስ በእርግጥ ማን እንደሆነ በደንብ ገብቷቸዋል። ጌታ ኢየሱስ ዝም ብሎ ሰው አይደለም፣ አምላክ ነው። እግዚአብሔር ይመስገን። የደቀ መዛሙርቱ እምነታቸው ተጠናክሮላቸዋል። ከዚህ በፊት በማንም ላይ ያላዩትን ነገር፣ ከዚህ በፊት ያልሰሙት ነገር ነው ያዩት። ከዚህ በፊት ያልሆኑበት ሁኔታ ውስጥ ሆነው ነው ጌታ ኢየሱስን ያዩት። እና እኔ በየቀኑ ጌታ ኢየሱስ ጋር ስንቀርብ እንደዚህ አይነት መረዳትና እውነት ውስጥ እንድንገባ እግዚአብሔር የሚፈልግ ይመስለኛል። ልክ ነው። ጌታ ኢየሱስም በፊት ለፊት በእምነት ስናናግረው አስደናቂ በረከት፣ አስደናቂ መገለጥ፣ አስደናቂ የህይወት ለውጥ እንደምናገኝ ነው። መልእክቱ አስደናቂ ነው። በደቀ መዛሙርቱ ላይ ያመጣው ለውጥ ብቻ አይደለም፣ መልእክቱ አስደናቂ ነው። መልእክቱ እዚህ ታቦር ተራራ ላይ ፊቱ የተለወጠው ልብሱ እንደ ብርሃን ያበራው ጌታ ኢየሱስ ክርስቶስ አምላክ መሆኑን የሚገልጥ መልእክት አለው። እኔና እናንተ የምናመልከው የሰው ፈጠራ ሃይማኖት አይደለም፣ የእግዚአብሔር እምነት እንደሆነ እንድንረዳ ነው። እዚህ ላይ ያለው መልእክቱ ከስላሴ አንዱና ለሰዎች መዳን በፈቃዱ ሰው የሆነውን ጌታ ኢየሱስ ክርስቶስን የሚገልጥ ነው። እዚህ ላይ ያለው መልእክት ለሰዎች የሚሞተው ብቸኛ በመሞቱ ሰዎች ሊያድን የሚችል ብቸኛውን አዳኝ ነው። እዚህ ጋር ያለው መልእክት የሚያሳየው መልእክቱ ሙሴና ኤልያስ ካነጋገሩት ነገርም በጣም ግልጥ ነው። ኢየሩሳሌም ስለሚፈጽመው ስለመሞቱ ነው ይነገር የነበረው። አዎ ጌታ ኢየሱስ የመጣው ለመሞት ነው፣ ለማለመሞት፣ ለእኔና ለእናንተ አይነት ኃጢአተኞች ለመሞት። እዚህ ጋር ያለው መልእክት በታሪክ በታወቀ ዕቅድ መሰረት የመጣ ነው። በእግዚአብሔር እምነት ውስጥ በዘፈቀደ ሆነ የሚባል ነገር የለም። እያንዳንዷ ነገር የተከናወነችው የምትከናወነው በታወቀ ዕቅድ መሰረት ነው። ወንድማችን ዴቪድ ከኔ ጋር ይሄዳል ኢትዮጵያ ውስጥ እና ያስተምራል። የሚያስተምረው ነገር ይሄ ፍጥረት እንዴት በእግዚአብሔር በረቀቀ መንገድ እንደተቀናበረ ነው። እና ቅድም ከሚያስተምራቸው ነገሮች አንዳንድ ነገሮች እያነበበ ያለውን ሲነግረ ነበር እና የኦክሲጅን መጠን አሁን በዚህ በአየር ላይ የኦክሲጅን መጠን ይናገር ነበር። የኦክሲጅን መጠን የሆነ ፐርሰንት ነው እዚህ አየር ላይ ያለው። ከዛ ፐርሰንት በላይ ቢጨምር ምድር በሙሉ ትቃጠላለች። ኦክሲጅን የመቃጠል አየር ነው፣ አንድ ኤሌመንት ነው። ከዛ በታች ቢሆን ደግሞ በምድር ላይ እና በህይወት ላይ ከፍተኛ ጉዳት ያመጣል። እያንዳንዷ ነገር የተከናወነችው የተሰራችው የተደረገችው በረቀቀ ጥበብ ነው። ደህንነት ራሱ ጥበብ ነው። መዳን እኔና እናንተ እዚህ ሆነን የእግዚአብሔርን ቃል መስማታችን የእግዚአብሔር ጥበብ ውጤት ነው። ስለዚህ ይሄ እዚህ ጋር ያለው በታሪክ በታወቀ ዕቅድ መሰረት የተከናወነና ጌታ ኢየሱስ ክርስቶስ ዝም ብሎ ሰው እንዳልነበረ የሚያሳይ ነገር ነው። እዚህ ላይ ያለው መልእክት በኤልያስ እና በሙሴ የታወቀ እና በኤልያስ እና በሙሴ መክበር፣ ለምክር ለንግግር መምጣት በጣም ድንቅ በሆነ መንገድ የተገለጠ ነው። እኔ ይህንን ሳስብ እግዚአብሔር ለተራ አማኞች ምን አይነት ክብር እንዳለው ነው እያየኋለሁት። ተመልከቱ፣ አሁን ሰዎች ሊንቋችሁ ይችላሉ፣ ሊያገሏችሁ ይችላሉ፣ ሊጠሏችሁ ይችላሉ። በእግዚአብሔር ፊት ግን ያላችሁ አመለካከት እጅግ በጣም የከበረ ነው። ሙሴንና ኤልያስን እዚህ ደረጃ ድረስ አድርሶ ከጌታ ከኢየሱስ ጋር በከበረ ሁኔታ እንዲነጋገሩ ማምጣቱ የኔና የእናንተን መጨረሻ እንዲህ የከበረ እንደሚሆን የሚያሳይ መልእክት አለው። መጨረሻችን ክቡር ነው። አዎ ሕግና ነቢያት ለጌታ ለኢየሱስ አገልግሎትና ለመጣበት ዓላማ ትክክለኛ ምስክሮች መሆናቸውን የሚያሳይ ነው። እዚህ ያለውን ያመነ ሰው በትክክለኛና በእውነተኛ እምነት ላይ መቆሙንም የሚያሳይ ነው። እኔ የዚህ የታሪክ መልእክት እጅግ በጣም ብዙ መልእክቶች ልታወጡለት ትችላላችሁ። እዚህ ያለው ቅዱሳንን ያከበረ እና ሙሴና ኤልያስን እንደተከበሩ የሚያሳይ መልእክት ያለበት እኔና እናንተ መጨረሻችን የከበረ ቅድም የዘመርነው እሰይ በሰማይ ቤት አለኝ እሰይ ብለን ነው አይደለም? ከመላእክት ጋር እንደምንዘምር፣ ከቅዱሳን ጋር እንደምንቆም እና ፊት ለፊት ጌታ ኢየሱስን እንደምናይ የሚያሳይ ሁሉ መልእክት ያለበት ነው። ክብር ለእግዚአብሔር ይሁን እና እንደገና ቤታችሁ ስትገቡ የዚህ የተራራው ላይ መገለጥን እንደገና እንድታስቡበት ከአይምሯችሁ እንዳይጠፋ በጌታ አሳስባችኋለሁ። ክብር ሁሉ ለጌታ ይሁን። አሁን የመጨረሻው ዝማሬያችን ቁጥር 7ን አብረን ዘምረን እንጨርሳለን። ሰላም አለኝ፣ ሰላም አለኝ።